ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 7 2014 ዓ.ም ምሽት ዝግጅታችን ጀመረ። ህወሓት በአፋር ክልል በአዲስ መልክ ለከፈተው ጥቃት እኛን ተጠያቂ ማድረጉ ተቀባይነት የለውም ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት ገለጸ።
በአፋር ክልል ውስጥ በሆነ ስልጣን በአንደኛ ብራህሌ፣ ሁለተኛ ደግሞ አስሬታ እንጂ አፋር ጋር ሆኖ ትግራይ መዋሀል የለም።
የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ያሲን መሐመድ ናቸው። በአብይ ርዕስ ሙሉ ዘገባውን ታደምጣላችሁ። የሶማሌ ክልል ለድርቁ ተገቢውን ትኩረት አልሰጠም ሲሉ የቀድሞ አመራሮች ወቀሳ አቅርበዋል። የአሁኖቹ ባለስልጣናት ወቀሳውን አልተቀበሉትም። እነዚህና ሌሎች ጥንቅሮች በምሽቱ መሰናዷችን ተካተዋል። ጤና ይስጥልኝ፣ እንደምናመሻችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም በዌብና በማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እናመሻለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ሩሲያ ዩክሬንን ለመውረር ከወሰነች ቁጥራቸው እስከ 1 ሚሊዮን የሚደርስ ስደተኞች ከአጎራባች ዩክሬን ፈልሰው ሊመጡ የሚችሉበትን ሁኔታ ለመቋቋም ከተለያዩ የግዛት አገረ ገዢዎች ጋር እቅዶችን እያሰናዱ መሆናቸውን የፖላንድ ሚኒስትሮች ተናገሩ። እንደ ዩናይትድ ስቴትስና የእንግሊዝ ባለሥልጣናትም ማስጠንቀቂያ ይህ ድንገት በያዝነው ሳምንት ጭምር እውን ሊሆን ይችላል። የአገሪቱ የውስጥ ጉዳይ ሚኒስትር ማሪየስ ካሚንስኪ ከመካከለኛው ምስራቅና ከሰሃራ በታች ከሚገኙ አገሮች የተፈናቀሉ ከአንድ ሚሊዮን በላይ ስደተኞችን አገራቸው ካስተናገደችበትና የአውሮፓ ሕብረትንም አናግቶ ከነበረው ፍልሰት ጋር የተመሳሰለውን ሁኔታ ለመቋቋም አገራቸው ዝግጁ መሆኗን በመግለጽ ፖላንዳውያንን ለማረጋጋት ሞክረዋል። በዩክሬን የጦርነት ስጋት በዓለም ዙሪያ ከፍተኛ የአክሲዮን ገበያዎችን መዋዠቅ አስከትሏል። ሩሲያ በማንኛውም ጊዜ ዩክሬንን ልትወር ትችላለች የሚለውን ማስጠንቀቂያ ተከትሎ በዓለም ዙሪያ የአክሲዮን ገበያዎች ከፍተኛ መዋዠቅ ታይቶባቸዋል። የዩሮ ምንዛሬ ዋጋ በመውረዱ ኢንቨስተሮች አመቱን ሙሉ ገሸሽ አድርገው ወደ ነበሯቸውና እምብዛም መዋዠቅ ወደማይታይባቸው የመንግስት ቦንዶች በጥድፊያ ፊታቸውን ሲያዞሩም ተስተውለዋል። ስታክስ 600 በመባል የሚታወቀው የአውሮፓ አክሲዮን በ2.5%፣ የጃፓን ኒኬ ደግሞ በአንድ ሌሊት አዳር በ2.2% ሲቀንስ የዩክሬን ቦንድ ዋጋ በ10% አሽቆልቁሏል። ባለፉት 7 ዓመታት ውስጥ ከታዩት ሁሉ ከፍተኛውን ደረጃ የያዘው የድፍድፍ ነዳጅ ዘይት ዋጋ በአንጻሩ የአንድ በርሜል ዋጋ $95 በላይ ጨምሮ ታይቷል። የሩሲያ ወረራ ከተከሰተ ጥያቄው በምን መልኩ ይደረጋል የሚለው ነው ያሉት አክሳ የኢንቨስትመንት ስራ አስኪያጆች መድረክ በተሰኘው ዓለም አቀፍ ኢንቨስትመንት ድርጅት የኢንቨስትመንት ባለሙያው ጂም ቬኑ ናቸው። ጦርነቱ በተለመደው በታንኮች የተመራ የሜካናይዝድ ጦር ወይንስ በሳይበር ጥቃት የታገዘ ቅይጥ ወታደራዊ ኦፕሬሽን? በቀዝቃዛው ጦርነት ዘመን የተማርነው አሳሳቢ ነገር ግን ሩሲያንና ኔቶን የሚመለከት ማንኛውም ሁኔታ የኒውክሌር መሳሪያ ፍክክሩ ድረስ ሊገባ ይችላል ብለዋል። ቤልጅየም ለኮቪድ-19 የጤና ሕግጋት ተቃዋሚ የከባድ መኪና አሽከርካሪ ሰልፈኞች እየተዘጋጀች ነው። በዛሬው ዕለት የኮቪድ-19 የጤና ሕግጋትን በመቃወም በከባድ መኪና አሽከርካሪዎች የነጻነት ኮንቮይ የሚል ስያሜ የሰጡት ሰልፍ ወደ ከተማዋ ብራስልስ ማቅናቱን ቀጥሏል። ሆኖም ባለሥልጣናቱ በብራስልስ በተሽከርካሪዎች የሚደረጉ ማናቸውም የተቃውሞ ሰልፎችን አግደዋል። በተለያዩ የቤልጅየም ድንበሮች ላይም የፍተሻ ኬላዎችን አቁመዋል። የቤልጅየም ጠቅላይ ሚኒስትር አሌክዛንደር ደክሩ በአንዳንዶች ተቃውሞ የቀረበባቸውን ክልከላዎች አስመልክቶ በሰጡት አስተያየት ቀድሞውንም በጣም ከባድ የሚሰኙ የቁጥጥር ሕጎች አልነበሩንም፣ አሁንም ተፈጻሚ የምናደርጋቸው አዳዲስ ሕጎች የሉም፣ ስለሆነም ቅሬታ ማሰማት የመረጠ ከመኖሪያ ቤቱ ሆኖ መቀጠል ይችላል ነበር ያሉት። በዩናይትድ ስቴትስ ፕሬዚዳንት ባይደን ለእያንዳንዱ ቤተሰብ 4-4 በአጠቃላይም 500 ሚሊዮን የኮቪድ ምርመራዎችን ለዩናይትድ ስቴትስ ነዋሪዎች ለማድረስ የያዙት እቅድ ጥቁር አሜሪካውያንና አንዳንድ በወረርሽኙ ክፉኛ የተጠቁ ማህበረሰብ አባላትን ጥቅም በተለይ ሊያጓድል ይችላል መባሉን ጠቅሶ የዋሽንግተን ፖስት ጋዜጣ ዘግቧል። የጆን ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ዛሬ ማለዳ ላይ እንደዘገበው ቁጥሩ 412 ሚሊዮን የሚደርስ ህዝብ በዓለም ዙሪያ ለወረርሽኙ ሲጋለጥ የሟቾች ቁጥር 6 ሚሊዮን ደርሷል። እስካሁን ከ10 ቢሊዮን በላይ ክትባቶች በዓለም ዙሪያ መሰጠቱንም ከማዕከሉ የተገኘው መረጃ ያመለክታል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። የሆንግ ኮንግ ከንቲባ ከተማቸው በኦሚክሮን ተጋላጮች ተጨናንቃለች አሉ። በሆንግ ኮንግ በእጅጉ እያየለ የመጣው የኮሮና ቫይረስ ወረርሽኝ መዛመት ወረርሽኙን ለመግታት የወጣውንና ዜሮ ኮቪድ የተሰኘውን የከተማይቱን ጥብቅ ፖሊሲ እያቃወሰ ባለበት የጤና ተቋማት ከአቅማቸው በላይ በህሙማን መጨናነቃቸውን የከተማይቱ ባለስልጣናት አስታወቁ። የሆንግ ኮንግ ጤና ባለስልጣናት ኮቪድ-19 ከተከሰተበት ጊዜ አንስቶ ማዕከላዊ ቻይና የምታራምደውንና አነስተኛ ወረርሽኝም ቢሆን በአንድ አካባቢ በታየ ጊዜ ለቫይረሱ የተጋለጡትን በሙሉ በፍጥነት በጅምላ ወደ ለይቶ ማቆያ በማስገባት መጠነ ሰፊ ክትትልና የተራዘመ የማህበራዊ ርቀት እርምጃዎችን የመወሰድ አሰራር አሁንም ድረስ ተፈጻሚ እንዳደረጉ ነው። ይሁንና በከፍተኛ ፍጥነት እየተዛመተ ባለው የአምስተኛው የኮቪድ ወረርሽኝ ማዕበል በተለይ በስፋት የታየው የኦሚክሮን ዝርያ በጥቂት ሳምንታት እድሜም ከ8000 በላይ ሰዎችን ተጋላጭ በማድረግ ካለፈው የታህሳስ ወር አጋማሽ ግድማ አንስቶ ቻይና ያዋቀረችውን ጥብቅ የመከላከያ አሰራር መገርሰስ መያዙ ተዘግቧል። እስካሁን የታየው አሃዝ በሚቀጥለው ወር ከ25000 ሊልቅ እንደሚችልም ባለሙያዎች አስጠንቅቀዋል። ለወረርሽኙ የሚጋለጠው ሰው ቁጥር በአጠቃላይ በዓለም ዙሪያ ካሉ ዋና ዋና ከተሞች ጋር ሲነጻጸር አሁንም ዝቅተኛ ቢሆንም ምንም ምልክት የሌለባቸውን ጨምሮ ለቫይረሱ የተጋለጡ ሰዎችን በሙሉ ወደ ሆስፒታሎችና የለይቶ ማቆያ ተቋማት በመላክ ሆንግ ኮንግ የምትከተለው ፖሊሲ በሕክምና መስጫ ተቋማቱም ሆነ ለይቶ ማቆያ ማዕከሎች መኝታዎች ከመምላታቸውም በላይ ሰዎች ተራ ለማግኘት የሚጠባበቁበት የጊዜ መጠን እንዲራዘም ማስገደዱ ተመልክቷል። ሙሉውን ባለፈው ሳምንት የጤና ምርመራ ለማድረግ ተራ በመጠባበቅ ላይ በነበሩ ህሙማን ዙሪያቸውን ተከበው የሰነበቱት የከተማይቱ ሆስፒታሎች ትላንት እሁድ የተረጋጋ ወይም ቀላል የህመም ምልክት ያላቸውን ሰዎች ከቤታቸው እንዲቆዩ ለመጠየቅ ተገደዋል። ሆኖም የከተማይቱ አስተዳዳሪ ኬሪላም መንግስት ምንጊዜም ዜሮ ኮቪድ የተሰኘውን ጥብቅ ደንብ ተግባራዊነት ሳያረጋግጥ የሚያጠፋው ጊዜ አይኖርም ብለዋል። የከተማዋን የምርመራና የለይቶ ማቆያ ተቋማት ለማጠናከር የሚያስችል ድጋፍ ከቻይና ይመጣል ሲሉም ተደምጠዋል። እድሜያቸው ከ70 ዓመት በላይ ከሆኑ ዜጎቿ መካከል 50% ብቻ በተከተቡባት ሆንግ ኮንግ ለቫይረሱ ከተጋለጡ ይበልጥ የመጎዳት ዕጣ የሚገጥማቸው አረጋውያንን ሙሉ በሙሉ እንዲከተቡ ለማሳመን አሁንም ገና ጥረት በማድረግ ላይ ነች። በመጨረሻም ዜና አረፍት። ታዋቂው የፊልም ሰሪና አቀናባሪ ኢቫን ሪትማን ከዚህ ዓለም በሞት ተለየ። አኒማል ሃውስና ጎስት በስተር የተባሉ ተወዳጅ የኩምክና ፊልሞች ጀርባ የነበረውና ከፍተኛ አድናቆት ያተረፈው ፊልም ሰሪ ኢቫን 75 ዓመቱ ነው። ከትላንት በስቲያ ቅዳሜ ሞንቴሲቶ ካሊፎርኒያ ከሚገኘው መኖሪያ ቤቱ በእንቅልፍ ላይ ሳለ በሰላም ማረፉን ቤተሰቡ ለአሶሺየትድ ፕሬስ የገለጹት። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላን ከበደን ለዓለም ዜናዎች እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 7 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። 3 ለትርፍ ያልተቋቋሙ የህግ ተቋማት በመተባበር ኢትዮጵያ በአፍሪካ የሰብአዊና መብቶች ህዝብ ኮሚሽን ፊት መክሰሳቸውን ገለጹ።
Well, it's an African problem and we should look at African solutions. The African Commission is quasi-body.
ጉዳዩ አፍሪካዊ እልባት የሚያሻው የአፍሪካ ችግር ነው።
የድርጅቱ ኃላፊ አንቶኒያ መልቪ ናቸው። በሁለተኛው አጋማሽ በሙሉ ዝግጅት ይመለሳሉ። ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic በፌስቡክ ገጻችን ላይ በቀጥታ ማድመጥ ትችላላችሁ። አሁን ወደ ዕለቱ አብይ ዘገባችን እንለፍ። ህወሓት በአፋር ክልል በአዲስ መልክ ለከፈተው ጥቃት እኛን ተጠያቂ ማድረጉ ተቀባይነት የለውም ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት ገለጸ። ድርጅቱ ባለፈው ሳምንት በማህበራዊና በድህረ ገጹ ላይ ባወጣው መግለጫ 15,000 የሚሆኑ የቀይ ባህር አፋር ስደተኞች በሚኖሩበት በባህራሌ ስደተኞች መጠለያ ካምፕ ላይ ህወሓት አድርሶታል ባለው የከባድ መሳሪያና ከፍተኛ የፈንጂ ጥቃት በርካቶች ተገድለዋል፣ ለአካል ጉዳትም ተዳርገዋል ብሏል። በአሁኑ ሰዓት ትግራይ ክልልን በማስተዳደር ላይ የሚገኘውና የትግራይ የውጭ ጉዳዮች ቢሮ በሚል መግለጫን የሚያወጣው ክፍል ከሳምንታት በፊት ባወጣው መግለጫ በኤርትራ መንግስት እንደሚደገፍ በገለጸው የቀይ ባህር አፋር ኃይል ተደቅኖብኛል ያለውን ስጋት ለመከላከል ጠንካራ እርምጃ መውሰድ እንደጀመረ መግለጹ ይታወሳል። ኬኔዲ አባተ በዚህ ዙሪያ የቀይ ባህር አፋር ዲሞክራሲያዊ ድርጅት አመራሮችን አስተያየት በማካተት ተከታዩን ዘገባ አዘጋጅቷል።
የቀይ ባህር አፋር ዲሞክራሲያዊ ድርጅት ሰሞኑን ባወጣው መግለጫ ህወሓት የቀይ ባህር አፋር ስደተኞችን ገድሏል፣ ለአካል ጉዳትም ዳርጓል በሚል ይከሳል። የአሜሪካ ድምጽ በስልክ ያነጋገራቸው የድርጅቱ ሊቀመንበር አቶ ኢብራሂም ሃሮን ስደተኞቹ ጥቃት ደርሶባቸዋል ያሉበትን ምክንያት ያስረዳሉ።
ባህላይ ውስጥ ከ15,000 በላይ የቀይ ባህር አፋር ስደተኛ ነበር እዛ። በነሱ ላይ ደግሞ ያው በነበረበት ወረራ አማካኝነት ከ12 ሰው በላይ ነው የሞተው እዛ።
ከ12 ሰው በላይ?
አዎ፣ ከስደተኛ።
እንዴት አረጋገጡ?
ይህ በቃ የመጡ አላ እዛ እኮ የነበሩ ስደተኛ ከአፋር ክልል ደልስ መጥተዋል። እስከ ሰማርያ የመጡ አሉ።
በምንድን ነው የሞቱት አሉ? 12ቱ
ከባድ መሳሪያ ነው።
ስዊድን የሚገኙትና የቀይ ባህር አፋር ዲሞክራሲያዊ ድርጅት ስራ አስፈጻሚ ኮሚቴ አባል መሆናቸውን የሚገልጹት አቶ ያሲን መሐመድ በበኩላቸው በስልክ ያሰባሰቡትን መረጃ ጠቅሰው ተፈናቃዮቹ ችግር ላይ ናቸው ይላሉ።
በእርግጠኛ ሆኜ የምናገረው ከሁሉ ወረራዎች ከ300,000 በላይ ነው በአፋር ክልል አናውንስ ተደረገው። ከ300,000 በላይ ህዝብ ተፈናቅለዋል ነው። ግን እንደ ስደተኛ እንደ ቀይ ባህር አፋር ህዝብ እኔ እንደምወክለው ህዝብ ማለት ነው 25,000 በላይ ሬጅስተርድ የተደረገ ዩናይትድ ኔሽን ሪኮግኒሽን ያላቸው ያልተመዘገበም አለ። ግን ይሄ የተመዘገበ 25,000 ስደተኛ ይኖር ነበረ በካምፕ በበርሃሌ ካምፕ ውስጥ ከ15,000 በላይ ስደተኞች የምኖሩበት ካምፕ ነው። ከካምፕ ውጭም አፋር እንደ አፋር ከአፋር ጋር የምኖ ሬጅስተርድ ሆኖ ዩናይትድ ኔሽን ሌጋል የሆኑ የኤንኤችሲአር መዝገባ ያላቸው 10,000 የምጠጉ በኤረብቲ፣ በአብዓላ፣ በቁነባና በደሎል ከዚህ ስደተኞች በእርግጠኝነት የምነግርህ የተገደለም እንዳለ ተጨባጭ መረጃ በቅርቡ እናወጣለን። ያ ብቻ ሳይሆን ካምፕ ውስጥ አንድ ሰው እንደሌለ ነው። ዝር የሚል አንድ ሰው የለም። ካምፕ ወደ ጦርነት ሜዳ ተለውጧል፣ ፈርሰዋል ማለት ይችላለን።
በአሁኑ ሰዓት ትግራይ ክልልን በማስተዳደር ላይ የሚገኘውና የትግራይ የውጭ ጉዳዮች ቢሮ በሚል መግለጫ የሚያወጣ አካል ከሶስት ሳምንታት በፊት ባወጣው መግለጫ የአፋር ልዩ ኃይልና በቀጥታ በኤርትራ መንግስት የሚመራ ያለው የቀይ ባህር አፋር ኃይል በትግራይ ክልል ላይ መጠነ ሰፊ ጥቃት መክፈታቸውን ገልጾ ነበር። አስተዳደሩ በዚህ መግለጫው የአፋር ልዩ ኃይልና በኤርትራ መንግስት እንደሚደገፍ በገለጸው በቀይ ባህር አፋር ኃይል የተደቀነ ያለውን ስጋት ለመከላከል ከጥር 16 ጀምሮ ጠንካራ እርምጃ ለመውሰድ መገደዱን ይፋ አድርጓል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ታዲያ ሰሞኑን ባወጣው መግለጫ ይህን ክስ አጣጥሏል። የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ያሲን መሐመድ አብደላ
ይሄ በጣም የተጋነነ በጣም የወጣው ውሸት ነው። ለኤርትራ አያፋር ወይም ቀይ ባህር አፋሮች የሚባል እዛ አካባቢ የምንቀሳቀስ አንድ ሰራዊት የለም። ይሄ ትልቅ ውሸት ነው። ይሄም ደግሞ መደናበር ነው። ቀይ ባህር አፋር ሲል ቀይ ባህር አፋር ሻዕቢያ ያደራጃቸው ነው የሚለው። እኛ ደግሞ ሻዕቢያ ከሚያደርስብን የዘር ማጥፋት ተግባር የተሰደደ ህዝብ ነው እዛ ያለ። የኤርትራ መታወቂያ ካላቸው ስደተኞቹም ኤርትራ መታወቂያ አላቸው፣ ግን ሰራዊት መታወቂያ አይደለም። መግለጫውም ላይ ጠቅሰናል። እሱ እኛ ቀይ ባህር አፋር ህዝብ የራሱን እድል በራስ የመወሰን መብት በኤርትራ ውስጥ እንዲያረጋግጥ ለ23 ዓመታት የምንታገል ዋጋ የምንከፍል። ስለዚህ አንደኛ ቀይ ባህር አፋር ሻዕቢያ ሊያደራጅ አይችልም። ሻዕቢያ የመጀመሪያ ጠላቱ ነው ለቀይ ባህር አፋር ህዝብ። እዛ አካባቢ ከአፋር ሚሊሻ የኢትዮጵያ መከላከያ ሰራዊት የለም እዛ ሌላ ተው። እስካሁን ድረስ እኛ የኢትዮጵያ ፖለቲካ ውስጥ የመግባት ፍላጎትም የለንም። ወንድሞቻችን ሰላም እንደሆኑ ጥሩ ጎረቤት እንደሆኑልን ነው የኛ ምኞት። ያላቸውን ችግር በሰላማዊ መንገድ እንዲፈቱ ነው የኛ እንደ ድርጅት እንደ ቀይ ባህር አፋር እንደ ኤርትራ ህዝብ የምንመኝላቸው ማለት ነው። አሁን ጦርነቱ በማን ነው ካልክ እየተካሄደ ያለው በግልጽ በቲዲኤፍ ሰራዊትና በአፋር ልዩ ኃይል ነው ስንታገል የነበረ እስካሁንም የምንታገል እኛ ጥያቄ ከኤርትራና ከኤርትራ ጋር ብቻ መሆኑን በእርግጠኝነት አበንትን እነግራለሁ።
የታጠቀው ኃይላችሁ የት አካባቢ ነው ታዲያ የሚንቀሳቀሰው?
የለም አሁን የታጠቀ ኃይል እዛ አካባቢ የለም ተቀላቀለ።
የድርጅቱ ሊቀመንበር አቶ ኢብራሂም ሃሮንም ከደሴው ዘጋቢያችን መስፍን አራጌ ጋር በነበራቸው ቆይታ ይህን ሐሳብ ያጠናክራሉ።
የባረፋር ኃይል ያው የኤርትራ ተቃዋሚ ነው እንጂ ከኤርትራ ጋር ወይም በኢትዮጵያ ያለው ሁኔታ ውስጥ ተልካይ ምግባ አይደለም። እነሱ ለምን እንዳሉ ያው የራሳቸው ችግር ሊሆን ይችላል። ግን በኛ በኩል ምንም እዛ የነበረ ኃይል የለም።
የእናንተ ኃይል የት ነበር የነበረው?
ስድስተኛ ነው ያለው እዛ በአፋር ክልል ውስጥ በሁለት ካምፕ፣ አንደኛ ብራህሌ፣ ሁለተኛ ደግሞ አስዕታ እንጂ አፋር ጋር ሆኖ ትግራይ መውጋ ኃይል የለም።
ህወሀት የኤርትራ መንግስት በቀጥታ የሚደግፈውና በቀይ ባህር የአፋር ኃይል ስም የተደራጀ በከፍተኛ መጠን የታጠቀ ቡድን የትግራይን ወሰኖች አልፎ በመግባት በተደጋጋሚ ጥቃቶችን ፈጽሟል ማለቱን በተመለከተ ሰሞኑን ለአሜሪካ ድምፅ አስተያየታቸውን የሰጡት የአፋር ክልል መንግስት ቃል አቀባይ አቶ አህመድ ኮሎይታም ተከታዩን ማለታቸው ይታወሳል።
ይሄ በሬ ወለድ ወሬ ነው። በአካባቢው ቀይ ባህርና ሌሎች ኃይሎች እኮ እዛ አካባቢ ሊገቡ አይደለም እና እዛው ከነበረው ሲቹዌሽን ተፈናቅለው የመጡ ማህበረሰብ ናቸው የነበሩት እንጂ በራሕሌ ላይ በትግራይም እንደሚታወቀው በነ ኪሬ አካባቢ ከኤርትራ ተፈናቅለው የመጡ ማህበረሰብ አይዲፒ ሴንተር እንዳለ ይታወቃል። በትግራይም በአፋርም በራሕሌ ተፈናቅለው አይዲፒ ሴንተር የሆኑ ማህበረሰብ ካልሆነ ከዛ ውስጥ እንደዚህ አይነት ኃይል ስላለ እንደዚህ አይነት የለውና ስጋት ነው ይዘን የሚለው ይሄ ተራና በሬ ወለድ ተረተረት የሆነ ነገር ነው። ተራ ፕሮፓጋንዳ ካልሆነ በቀር በአካባቢው ምንም የተለየ ነገር ያልነበረበት ሁኔታ ነው ያለው ማለት ነው።
አት ጥቃቱን የከፈተበትን ምክንያት ሲያብራራ የኤርትራ ቅጥረኞችን የመሳሰሉ ያላቸው ከእንግዲህ የአፋርና የትግራይ ህዝቦች ወንድማዊ ግንኙነት ስጋት እንዳይሆኑ ለማምከን ነው ብሏል። ይሁን እንጂ ከኤርትራ ተሰደው በመጠለያ ካምፕ የሚገኙ የቀይ ባህር አፋር ስደተኞች የህወሓት ኢላማ መሆናቸውን የሚገልጸው የቀይ ባህር አፋር ስደተኞች ዲሞክራሲያዊ ድርጅት የኤርትራ መታወቂያ ካርድ ያላቸው 25,000 የሚደርሱ የቀይ ባህር አፋር ስደተኞች ስለሚኖሩበት በዞን 2 ስለሚገኘው ካምፕ የህወሓት አመራሮች ጠንቅቀው ያውቃሉ ብሏል። ስደተኞቹ በአሁን ወቅት በአስቸጋሪ ሁኔታ ላይ መሆናቸውን የሚገልጹት አቶ ያሲን መሐመድ በሚመለከታቸው አካላት ትኩረት እንዳላገኙ ማመልክተዋል።
ከእንደዛ አካባቢ ሁሉ የተሰደደ የቀይ ባህር ስደተኛም ሆነ ሌሎችም እዛ አካባቢ በግፍ ይዳለ እናም ተገቢ እንክብካቤ ከሚኒስተር በኩል እያገኙ እንዳልሆነ ነው። በተለይም ስደተኞቹ ተነጥለው እንክብካቤ እንደማያገኙ ነው። እስካሁን ድረስ ምንም የተቀበላቸውም ስለነሱ የምናገርም የወንጭ ሳርም ሆነ አራ የለም።
የስደተኞች እና ከስደት ተመላሾች ኤጀንሲ የኮሚኒኬሽን እና የውጭ ግንኙነት ዳይሬክተር አቶ ባካል ንጉሴ በዚህ ጉዳይ ዙሪያ በሰጡን አስተያየት በበርሃሌ የስደተኞች መጠለያ ላይ ህወሓት ሆን ብሎ ከፍቷል ባሉት ጥቃት ሳቢያ ስደተኞቹ ስለደረሰባቸው ጉዳትና አሁን ስለሚገኙበት ሁኔታ መስሪያ ቤታቸው መረጃ እያሰባሰበ መሆኑን ገልጸዋል። አካባቢው ገና ስላልተረጋጋ መረጃዎችን በፍጥነት በማሰባሰብ አስፈላጊውን እርምጃ መውሰድ እንዳልተቻለም ጠቁመዋል። በቀይ ባህር አፋር ዲሞክራሲያዊ ድርጅት መግለጫ ዙሪያ እስካሁን ከህወሓት ወገን የተሰጠ ምላሽ የለም። ይሁንና ህወሓት በቀድሞ መግለጫው የትግራይ ጦር አፋር ክልል ውስጥ ለተራዘመ ጊዜ የመቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ብሏል። አክሎም በመቶዎች የሚቆጠሩ ንጹሃን ያላቸውን የትግራይ ተወላጆችና ለዘብተኛ ያላቸውን የአፋር ተወላጆች መልቀቁን አመልክቶ የአፋር ክልል ፕሬዝዳንትን በመቶዎች በሚቆጠሩ የትግራይ ተወላጆች ጭፍጨፋ ከሷል። የአፋር ክልል በበኩሉ ህወሓት በአፋር ክልል እንደ አዲስ ከፈተ በተባለው ጥቃት ስለተገደሉ ሰዎች ዝርዝር መረጃ ባይሰጥም ከ300,000 በላይ ሰዎች መፈናቀላቸውን መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የሶማሌ ክልል ለድርቁ ተገቢውን ትኩረት አልሰጠም ሲሉ የቀድሞ ባለስልጣናት ወቀሳ ቀረቡ። የክልሉ ብልጽግና ፓርቲ አባላት መሆናቸውን የገለጹ ግለሰቦች ባወጡት መግለጫ የክልሉ መንግስት ድርቁንና ድርቁ ያስከተለውን ጉዳት ለመከላከል አልሰራም በሚል ወቀሳ አቅርበዋል። የክልሉ መንግስት ግን ድርቁን ለመከላከል እየሰራ መሆኑን በመግለጽ ወቀሳውን አልተቀበለውም። ቅሬታ አቅራቢዎችም በተለያዩ ስነ ምግባር ችግሮች ከፓርቲው የተቀነሱ ናቸው ሲል መልሶ ኮኗል። አዲስ ቸኮል ዝርዝር አለው።
በሶማሌ ክልል የቀድሞ አመራሮች የሶማሌ ክልል ድርቁን ለመከላከል እየሰራቸው ያሉ ስራዎች በቂ አይደለም ሲሉ ትችት አቀርበዋል። የቀድሞ የኮሙኒኬሽን ጉዳዮች ቢሮ ኃላፊ የነበሩት አቶ አብዱላህ አህመድ ቡድኑ ወክሎ ለአሜሪካ ድምጽ በሰጡት ቃል ክልሉ ድርቁና ድርቁ ያስከተለውን ጉዳት ለመከላከል በቂ ስራ አልሰራም ሲሉ ተችተዋል።
እኛ በየቢፒ ማዕከላዊ ኮሚቴ አባል ምንን ሶማሌ ክልል ብልጽግና ፓርቲ ማለት ነው። አሁን ምን ነገሩ እንግዲህ በግለሰብ ደረጃ ሳይሆን እኛ እንደ ፓርቲ ምን ነው በፓርቲ ያሉት ውስጥ ያሉት ግድፈቶች ብልሹ አሰራሮች እንዲታረሙ ነው የፈለግነው። በድርቁና ያለው ያድርቅ ሁኔታ በደንብ አርክተን መንግስት መረባረብ አለበትና መስራት መንግስት በስልጣን ላይ ያለ ግለሰብ ወይ በወንበር ላይ የተቀመጠ ግለሰብ እሱ ነው ዋና አንደኛ ተቆርቋሪ ሆኖ ማድረግ የሚገባውና መራመድ የሚገባውና ስለዚህ እነሱ በራሳቸው ባላቸው አቅምና ባላቸው ሪሶርስ አሟልቶ ተጠቅሞ መሬት ያወሩ ጎሮ ምንስ ከነካድረስ እየሰሩ አይደለምና በዛ መሰረት ተቃሞ ይሉት ያለ ነው።
ክልሉ የመልካም አስተዳደር ችግሮችም የተንሰራፉበት ነው ብለዋል አቶ አብዱላሂ።
ክልሉ ውስጥ ያሉት ብልሹ አሰራሮች አሉ። ሙስና፣ ሁሉም አመራር በሙስና የተጠበቀ ስለሆነ ያን ነገር እንዳይደረግ እያለ ነው ያለ ነው። ስለዚህ አሁን ምንድን ነው የተጠቀሙ ያሉት እነሱ ኮረፕሽን አስ ፖለቲካል ቱል እየተጠቀሙ ነው ያሉት። ባለፈው እኮ አንዳንድ ነገሮች አሉ። አሁን ስህተት እንዳይኖር የምናደርገውም ለሶማሌ ከሶማሌ ብሔር ማለት ውጭ ያሉት ብሔረሰቦች እንድረዱ የምንፈልገው ድሮ እኮ አብዲ በኢህአዴግ ጊዜም አብዲ እኮ በጣም ኃይለኛ ነው ጥሩ እየሰራ ነው ሲባል ነበረ ሲወራ ቤትም ብንሄድ። ከዛ በኋላ ደግሞ አብዱላካ ከእንስሳት ጋር ሰው ያሰራል ሲባል ደግሞ ወይ እንደዚህም ነበረ እንዴ ብሎ ነበር እስከምትል ጠቅላይ ሚኒስትሩ ማለት ነው። አሁንም አምስት ሰው እንደዛ እንዳትሉ ነው አሁን ስለያዛቸው።
አመራሮቹ ከክልል አመራርነት የተነሱበት አግባብም ህጋዊ እንዳልሆነ ነው አቶ አብዱላ የሚናገሩት።
አሁን የተጠፈ ያለው አንዱን አካል የመውጣት ሌላ አካል የመተካት የሚለው ነው። አሁን በጣም ብዙ ጊዜ እኛ የትም መድረክ ስናነሳ የነበረው ነው። ይሄ ምንድን ነው? አንድ አካል ማዕከላዊ ኮሚቴ ሲነሳ ተገምግሞ ሂስ ተደርጎለት ሂስናግሊ ተደርጎ አምኖ መሸኘት ነው ያለበት እንጂ ይከለን አባረናል ዛሬ አንተን ተካለን እየተባል የሚወራበት እና የሚደረግበት እና ለፌደራል ቦት የሚደረግበት አካሄድ አይሆንም እያልን ነው። አሁን አንዳንድ አመራሮች አሉ ከአሁን ልክ እንደተመረጥን ያን ጊዜ ስብሰባ አካሄደን የማዕከላዊ ኮሚቴ ተመርጦ ልክ እንደተመረጡ ሪዛይን ያደርጉ ግለሰቦች አሉ። እነዛ ሪዛይን ያደርጉ ግለሰቦች ሊስት ውስጥ አሉ። ግን ሪዛይን ሳያደረግ ያሉ አመራሮች ደግሞ ከሊስት እንዲወጡ እየተደረገው ነው ያለው እና በዛ መሰረት ነው ብሉሹ አሰራር አለ እያልን የምናወራው። እሱ ምንድን ነው አንድ ሰው ሲባረር ከማዕከላዊ ኮሚቴ ማውጣት ሲገባው የሚያወጣው ኃላፊነት ያለበት ጉባኤው ነው ኃላፊነት ያለበት እንጂ ስራውና ህዝብ ፓርቲውነቱና ፓርቲ እኮ አንድ ሰው የሚያምነው አላማውን አምኖ እኮ ነው ያ ፓርቲ የሚገባው። ያ አላማ ተረድቻለሁ አምኝ ያለው ብለህ እኮ ነው ፓርቲ ውስጥ አባል የምትሆነው። አባል ኮንግ ደግሞ ማዕከላዊ ኮሚቴ ልትሆን ትችላለህ፣ ስራ ስለምትሆን ይችላል። ስለዚህ አሁን እያደባለቁት ያሉት ምንድን ነው ክሌን ከስራ አስነስተናል። አንድ ግለሰብ እኮ ከስራ መንሳት ይችላል፣ ችግር የለም። ግን የፓርቲነት እኮ ይሄ አላማ ስለሆነ የፓርቲ ማንም ከፓርቲው አባል አባርሃለሁ ከአንተን እንደ ከፓርቲ ያግድሃለሁ ምናምን የሚባል ነገር ይሄ ስርዓት ባይደረግ ነው እያልን ያለ ነው እና እሱ ነው እኛ ወራ ያለ ነው።
የሶማሌ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ ግን ክሱን አይቀበሉም። የክልሉ መንግስት በሙሉ አቅሙ ድርቁን ለመከላከልና ረጂዎችን ለማስተባበር እየሰራ ነው ብለዋል አቶ አብዱልቃድር። የድርቅ ስራ የተጋነነ የተጎጃ ህዝብ በመጠቀም አይደለም የሚሰራው ይላሉ።
መደበኛ ስራችን ድርቁን ማህበረሰቡን ለመታደግ ነበር እንደ ክልል መንግስት ስንቀሳቀስ የቆየ ነው። በዚህ ጎን ለጎን እንደ ሀገር አቀፍም ጠቅላይ ሚኒስትሩም ጎብኝተዋል፣ ፕሬዚዳንቱም መጥተዋል፣ ሶማሌ ክልል አይተዋል፣ የተለያዩ ክልል ርዕሳነ መስተዳደሮችን መጥተዋል፣ እንደዚሁም ከተማ መስተዳደሮች ድጋፍም አድርጓል። የሶማሌ ክልል ባለፈው 3 ወራት መደበኛ ስራ ድርቁን ነው ለማለት ይቻላል። ግለሰቦች ክፍተት የሚፈልጉ ግለሰቦች በሚፈልጉት መንገድ ሳይሆን መንግስታዊ አሰራር አለ። መንግስታዊ አሰራሩን ደግሞ ህጉንና ደንቡን ተከትሎ ማህበረሰቡን የሚታደግ ስርዓት ነው እኛ የምንከተለው። ድርቁን በይሉኝታ ወይ ኦቨር ዶክመንተሪዎችን መስራት ሳይሆን ከኖቬምበር 11 ጀምሮ በተለያዩ አጋጣሚዎች ድርቁን ስናሳውቅ ቆይተናል።
ክሱን ያቀረቡ ሰዎች ፓርቲውን አስቀድሞ የለቀቁ ወይም በስነ ምግባር ችግር እርምጃ የተወሰደባቸው ናቸው ይላሉ።
ከአመራርነትም የተወገዱ ግለሰቦች ከብልጽግና ፓርቲ እርማት እንሰጣለን የተለያየ መግለጫ ሲሰጡ ነው የቆዩት። እነሱም ስነ ምግባር ጉድለት፣ በሙስና ስራቸውን በአግባብ አለመወጣት ተገምግሞ እንደወጡን ማህበረሰቡን ለማሳወቅ ነው። እንደዚሁም በስልጣን ጥመት ለውጡን ሳይቀበሉ ከበፊቱ ስርዓት ጋር ንክኪ ያላቸውና ለውጡን ውስጥም ሆኖ ለውጡን ያልተቀበሉት ሰሞን በብልጽግና ፓርቲ እንደ ክልል ግምገማዎች ነበሩ። በግምገማዎች እንደ አመራር ስራን በአግባብነት ያልሰሩና ትልቁ የብልጽግና ፓርቲ ስብሰባ ይኖራል ተብሎ ስለሚገመት ሁከትና ብጥብጥን ለማስነሳት እየታሰበ ነው።
ፓርቲው ህግን የጣሰ አካሄድ አልሄደም፣ ይልቁንም አስቀድሞ ፓርቲውን ለቀው የነበሩት እነሱ ናቸው ሲሉ አቶ አብዱልቃድር ይከሳሉ።
ፓርቲ ከአመራርነት ነው ያስወገድነው ነው ያለው። ከአባልነት ደግሞ በራሱ ፍቃድ አንድ ግለሰብ ከፓርቲ አባልነት ራሱን በራሱ ፍቃድ መውጣት ይችላል። ለምሳሌ ሰሞን መግለጫ ሲያወጡ ቆዩት ግለሰቦች ለምሳሌ ከዚህ በፊት የኮሚኒኬሽን ቢሮ ኃላፊ የነበሩት አቶ ሀቢብ በምርጫው ሰሞን በፓርቲ ስላልተመረጠ እና ለእጩነት ስለተቀረበ ራሱን አቅርቦ ራሱን ሪዛይን አድርጎ ከአባልነቴን ወጥቻለሁ ብሎ ደብዳቤ አስገብቷል። ከዛም በግል ራሱን አወዳድሯል። ስለዚህ በራሱ ወጣ ነው የምንለው። ሁለተኛ አህመድ ሰን የሚባል ኤልከሬ አካባቢ የተወዳደረው ከዚህ በፊት የፍትህ ቢሮ ምክትል ኃላፊ የነበሩት በራሳቸው ምርጫን ይወዳድራለሁ ብሎ ከፓርቲ አባልነት ራሳቸውን ወጥቶ በራሱ ፍቃድ በግል ተወዳድሯል። ድምፅም ሳያገኝ ቀርቷል። እንደዚሁም የመሳሰሉ ከአባልነታቸው ወጥተው ለምሳሌ በኢዜማ የተወዳደሩ ግለሰቦች ዛሬ ፓርቲንን ብልጽግናን እናርማለን ብሎ ሲቆሙ ትንሽ ፕሮፓጋንዳ ነው።
እንደ አቶ አብዱልቃድር አባባል ከክስ አቅራቢዎቹ መካከል አሁንም ድረስ የማዕከላዊ ኮሚቴ አባላት ቢኖሩ እንኳ የፓርቲውን ህጋዊ መገማገሚያ መስመር ተከትለው ሀሳባቸው ማቅረብ ሲኖርባቸው ሌላ አማራጭ መምረጣቸው አላማቸው ፓርቲውን ከማነጽ ያፈነገጠ መሆኑን የሚያሳይ ነው ይላሉ። የሶማሌ ክልል በተለይ በከተሞች በኩል የሚነሱበት የመልካም አሰራር ችግሮች ቢኖሩም የቀድሞ አቶ አብዲ መሐመድ ኡመር አመራሮች ካልሆኑ በስተቀር አሁንም ድረስ የማዕከላዊ ኮሚቴ አባላት የሚገኙበትና በቅድመ አመራሮች የተደራጀ ቡድን መግለጫ አውጥቶ የክልሉ መንግስት ሲወቅስ ግን የመጀመሪያው ነው። በተመሳሳይ በአማራ ክልል ብልጽግና ፓርቲ የገንዘብ አጠቃቀምና በብልጽግና ፓርቲ አካሄድ ላይ ቅሬታ ያላቸው አንድ አመራርም ባለፈው ሳምንት ለብልጽግና ፓርቲ የጻፉት የወቀሳና ማስጠንቀቂያ ደብዳቤም በማህበራዊ ሚዲያዎች ሲዘዋወር ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ከአምስት ቀናት የአዲስ አበባ ቆይታቸው በኋላ ወደ ኒውዮርክ የተመለሱት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ በግጭት አካባቢ ባሉ ኢትዮጵያውያን ሴቶች ላይ የደረሰው ጾታዊ ጥቃት ጉዳትና በደል አስከፊ መሆኑን ተናግረዋል። በዚህ ጦርነት የሚሳተፉ በሙሉ አሸናፊዎች አይደሉም ብለዋል። ምክትል ዋና ጸሐፊዋ አያይዘው የጦርነቱ ተሳታፊዎች ኢትዮጵያዊ መፍትሄ ለማምጣት ተነሳሽነት እንዳላቸው አሳውቀውናል ብለዋል። ኤደን ገረመው ዝርዝሩን ታሰማናለች።
አሚና መሐመድ በጦርነትና በድርቅ እጅጉን ተጎድታለች ባሏት ኢትዮጵያ ባሉ በአማራ፣ አፋር፣ ትግራይና ሶማሌ ክልሎች ውስጥ በነበራቸው ቆይታ ያስተዋሉትን ባለፈው አርብ ዕለት ጋዜጣዊ መግለጫ ሰጥተዋል። ምክትል ዋና ጸሐፊዋ በኢትዮጵያ እየተካሄደ ባለው ጦርነት ሴቶችና ልጃገረዶች እጅግ በመጎዳታቸው ግጭቱን ማስቆም በአስቸኳይ ሊፈጸም የሚገባ ተግባር ነው ሲሉ አጽንኦት ሰጥተው አሳስበዋል።
ኢትዮጵያውያን ሴቶች በቅዠት ውስጥ እንኳን ሊታሰብ በማይችል ሁኔታ ነው የተጎዱት። ይሄ ደግሞ በአንድ ክልል ውስጥ ብቻ የተፈጸመ ሳይሆን በሁሉም ክልሎች ነው። ድጋሚ እንኳን እንዴት እንደሚናገሩት ከባድ የሆነ በደል የደረሰባቸውን ሴቶች አነጋግሬያለሁ። የቡድን አስገድዶ መድፈሮች በኦፕሬሽን የወለዱ እናቶች ሳይቀሩ ተደፍረዋል። እንባቸውን መቆጣጠር አይችሉም። አስተርጓሚዎቹ ራሳቸው ያለቅሱ ነበር።
የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ሰላም በፍጥነት መገኘቱ ላይ በኃይል መስራት አለባቸው ያሉ ሲሆን ፍትህና ተጠያቂነት ሊሰፍን ይገባል፣ ከብሔራዊ እርቁና ውይይቱ በፊትም ዘላቂ የሆነ ሰላምን ለማምጣት ጥቃት አድራሾች ተጠያቂ ሊደረጉና እርቅ ሊፈጸም ይገባል ያሉ ሲሆን ምክንያቱም ጣት መቀሰር ከጀመርን ሁሉም ጥፋተኛ ነው ብለዋል። በተመሳሳይ በሶማሌ ክልል የምግብ እጥረት፣ ድርቅና ረሃብ መከሰቱን ገልጸው በአየር ንብረት ለውጥ ምክንያትም ዝናብ ባለመዝነቡ የተነሳ የተከሰተው ድርቅ እጅግ አስከፊ የሆነ ደረጃ ላይ መድረሱን መገንዘባቸውን ገልጸዋል።
በሶማሌ በአየር ንብረት ለውጥና በድርቅ ምክንያት ለየት ያለ መከራ ነው ያለው። የአየር ጸባዩ 50 ዲግሪ ሴንቲግሬድ ነው። በዚያ ያገኘናቸው ሴቶች የሚጠይቁን ከብቶቻቸውን ለማዳን የሚሆን ውሃ ነው። ይህ አካባቢ ለረጅም ጊዜ ጦርነትን ሲያስተናግድ የቆየ ሲሆን ገና በቅርብ ዓመታት ነው ሰላምን ያገኘው። ስለዚህም አመራሩ ሰላሙን ለማቆየት እየጣረ ነው።
የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ በትግራይ ክልልና በአፋር ክልሎች መካከል እየተካሄደ ባለው ጦርነት ላይ የፌዴራል መንግስቱ እጅ እንደሌለበት የገለጹ ሲሆን እሳቸው ትግራይ በነበሩ ወቅት በዓለም አቀፉ ቀይ መስቀል የተደረገ ልገሳ ወደ ትግራይ ቢገባም ነገር ግን በቂ አለመሆኑን ጠቅሰው መንግስት ሌሎች አማራጮችን በመጠቀም የትግራይን ህዝብ ለመድረስ እንዲሻ ጠይቀናል ብለዋል።
is blocked because of the hostilities that are happening between the regions.
ወደ ትግራይ መተላለፊያ የነበረው አንዱ መንገድ በሁለቱ ክልሎች መካከል በነበረው ግጭት ምክንያት ተዘግቷል። ይሄ የመንግስት ግጭት አይደለም። ይሄ በሁለቱ ክልሎች መካከለ ያለ ነው። ስለዚህም መንግስትን እየጠየቀን ያለ ነው በዚህ በኩል ማለፍ ካልቻላችሁ የአውሮፓ ህብረት እንዳደረገው ለምን በሌላ መንገድ ተጠቅመን እርዳታውን አናደርሰውም ብለናቸዋል። ሰዎች እየተሰቃዩ በመሆኑ የእርዳታ መጠኑን ማሳደግ አለብን። ስለዚህ ግፊት ማድረጋችንን እንቀጥላለን።
በሀገሪቱ እየተካሄደ ስላለው የእርቁ ውይይት ዝግጅት በተመለከተም ከጋዜጠኞች ጥያቄ የተነሳ ሲሆን የህወሓትና መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊትን ጨምሮ ሁሉም በዚህ ውይይት ላይ ሊካተቱ እንደሚገባ ስምምነታቸውን የገለጹ ሲሆን እርቅን በተመለከተ ሁሉም ባለድርሻ አካላት የተባበሩት መንግስታት ድርጅትንም ሆነ የአፍሪካ ህብረትን አደራዳሪነት ቢቀበሉም ችግሮቻቸውን ግን ኢትዮጵያዊ በሆነ መንገድ ለመፍታት መወሰናቸውንም አስታውቀዋል። ከሁሉ በላይ ግን ምክትል ዋና ጸሐፊዋ አሚና መሐመድ ሴቶችና ህጻናት ድጋፍ እንደሚያሻቸው እንዲሁም ሴቶች በዚህ እርቅ ላይ ሊካተቱ እንደሚገባ በተደጋጋሚ አጽንኦት ሰጥተው አሳስበዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እየተከታተላችሁት ያላችሁት በ19 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ስርጭት ነው። ወደ ተከታዩና የሁለተኛው አጋማሽ የመጀመሪያው ቅንብር እንወሰዳችሁ። ሶስት ለትርፍ ያልተቋቋሙ የህግ ተቋማት በመተባበር ኢትዮጵያ በአፍሪካ የሰብአዊና ህዝቦች መብት ኮሚሽን ፊት መክሰሳቸውን ገለጹ። ከተቋማቱ መካከል አንዱ የሆነው ሌጋል አክሽን ወርልድ ዋይድ ወይም ዓለም አቀፍ ህግ ተግበራ ተቋም ኃላፊ ለአሜሪካ ድምጽ እንደተናገሩት በሰሜን ኢትዮጵያ የደረሱ ሰብአዊ መብት ጥሰቶችን በተመለከተ በኢትዮጵያ ላይ የቀረበው ክስ ለአፍሪካዊ ችግር አፍሪካዊ መፍትሄ ለማግኘት የወጠነ እንደሆነ አስታውቀዋል። ኃላፊዋን አንቶኒያ መልቪን ያነጋገራቸው ሀብታሙ ስዩም ተከታዩን ዘገባ አሰናድቷል።
ሌጋል አክሽን ወርልድ ዋይድ ዓለም አቀፉ የህግ ትግበራ ተቋም ብለን እንተርጉመው በመላ ዓለም ለሚገኙ የከፋ ሰብአዊ መብት ጥሰት ለደረሰባቸው ተጎጂዎች የህግ ድጋፍ በማድረግ ይታወቃል። ተጎጂዎችን ወክሎ በመከራከር ፍትህ እንዲያገኙ ይጥራል። ተቋሙ ከአጋሮቹ ደቢ ቮይስ ፕሊፕተን እና ከፓን አፍሪካ ጥበቆች ህብረት ጋር በመሆን ከሰሞኑ ኢትዮጵያን በአፍሪካ ሰብአዊና ህዝቦች መብት ኮሚሽን ፊት መክሰሱን አስታውቋል። ጉዳት የደረሰባቸው የትግራይ ብሔር ተወላጆች ቀርበው ደረሰብን ያሉትን በደል ካጋሯቸው በኋላ ማስረጃዎችና የሰው ማኝነቶችን አካተው ለክስ መነሳታቸውን የሚናገሩት የዓለም አቀፉ ህግ ትግበራ ተቋም ኃላፊ አንቶኒያ መልቪ ክሱን በኮሚሽኑ ፊት ለማቅረብ ለምን እንደመረጡ እንዲያስረድተዋል።
Well, it's an African problem and we should put African solutions. The African Commission is a quasi-judicial body.
ጉዳዩ አፍሪካዊ እልባት የሚያሻው የአፍሪካ ችግር ነው። የአፍሪካ ሰብአዊና ህዝቦች መብት ኮሚሽን የምር ያልሆነ የውሳኔ ስልጣን ያለው ህግ ተርጓሚ የፍትህ አካል ነው። ከአስር ዓመታት በተሻገረ ዕድሜው በአህጉር ውስጥ ለሚፈጸሙ የሰብአዊ መብቶች ጥሰቶችና በደሎች ምላሽ በመስጠት አቅሙን እየገነባ ይገኛል። የተመሰረተው አዲስ አበባ ላይ በመሆኑ በእጅጉ እርባና አለው ብለን እናስባለን። ጉዳዩን ኮሚሽኑ ወደ ተመሰረተባት ሀገር መልሶ ለመውሰድ ፈልገናል። ኢትዮጵያ በትግራይ ክልል ውስጥ ለደረሱ የሰብአዊ መብቶች ጥሰቶች ብዙ እውቅና አልሰጠችም። ክሱን ለማቅረብ ይሄ ጠቃሚ ስፍራ ነው ብለን እናስባለን። አሁን ላይ ክሱን ማቅረብ ለምን አስፈለገ ለሚለው የአፍሪካ ኮሚሽን በመጪው የካቲት 16 አዲስ አበባ ላይ ይሰበሰባል። እኛም ይህንን ተንተርሰን በዚህ ሰዓት ኮሚሽኑ በኢትዮጵያ ላይ አፋጣኝ እርምጃ በመውሰድ በሁሉም ሰላማዊ ሰዎች ላይ የሚደርሱ የመብቶች ጥሰቶችን እንዲያስቆም ጥያቄ ለማቅረብ ወስነናል።
በሰሜን ኢትዮጵያ ክፍል ጦርነት ከተቀሰቀሰ ወዲህ በሁሉም ተፋላሚዎች ዘንድ የሰብአዊ መብት ጥሰቶች መፈጸማቸውን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር፣ የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌሎች የመብት ተሟጋች ድርጅቶች ከዚህ ቀደም ባወጧቸው ሪፖርቶች ላይ አስታውቀዋል። የኢኮኖ ዘንድ ክሳችሁ ለምን በኢትዮጵያ መንግስት ላይ ብቻ አነጣጠረ ብለን የጠየቅናቸው ኃላፊዋ ይህን መልሰዋል።
No, we haven't, and we're very aware of the UN reports and other reports and that
በሌሎች ወገኖች የተፈጸሙ ጥሰቶችን ገሸሽ እያደረግን አይደለም። በተባበሩት መንግስታት ድርጅት በኩልም ሆነ በሌሎች ድርጅቶች በግጭት ውስጥ በተሳተፉ ሌሎች አካላት ላይ የቀረቡ ክሶችን እናውቃለን። ለምን ከኢትዮጵያ መንግስት ጀመራችሁ ለሚለው እነዚህ ጥሰቶች የተፈጸሙት በኢትዮጵያ ግዛት ውስጥ ነው። በህጉ መሰረት ኢትዮጵያ በግዛቷ ውስጥ ያሉ ሁሉንም ሰላማዊ ሰዎች ደህንነት የመጠበቅ ትልቅ ግዴታ አለባት። በተመሳሳይ ሳቤ ኢትዮጵያ በግዛቷ ውስጥ ለተወሰዱ የጦር ምጃዎች የራሷን ተግባራት በተመለከተ ኃላፊነት የመውሰድ ግዴታ አለባት። ስለሆነም ገና ከጅምሩ ዜጎቿን የመጠበቅና በሰላማዊ ሰዎች ላይ የሚደርሱ ጥሰቶችንም የማስቆም ታላቅ ኃላፊነት እንዳለባት በመጥቀስ ተጠያቂ እንድትሆን ፍላጎት አድሮብናል።
የአፍሪካ ኮሚሽን ከተጎጂዎች ጎን ለመቆም መልካም አጋጣሚውን አግኝተዋል ሲሉ የሚናገሩት አንቶኒያ መልቪ ከኮሚሽኑ የሚጠብቁትን እንዲያብራራሉ።
ኮሚሽኑ አቤቱታችንን እውቅና ሰጥቶ የኢትዮጵያ መንግስት በሰላማዊ ሰዎች ላይ የሚደርሱ ጥሰቶችን እንዲያስቆም፣ በትግራይ ክልል የደረሱ ጥሰቶችን እውቅና ሰጥቶ ዜጎቹን ይቅርታ እንዲጠይቅ ያቀረብናቸውን አፋጣኝ እርምጃዎች እንደሚቀበል ተስፋ እናደርጋለን። በተለያዩ የዓለም ክፍሉ ግጭቶች እንደመፈጠራቸው የትግራይ ሁኔታ እንዲዘነጋ አንፈልግም። ይህ ጉዳይ በትግራይ ያለው ሁኔታ ትኩረት እንዲያገኝ ያደርጋል። የአፍሪካ ኮሚሽን አቋምን ለማሳየትና እርምጃ ለመውሰድ የሚያስችል ልዩ ዕድል ነው። ቀጣዩ ደረጃ የአቤቱታውን ፍሬ ነገር ማጤን ሲሆን ግጭቱ የቀጠለ በመሆኑ ውሳኔው በእጅጉ ጠቃሚ ነው።
የአፍሪካ ሰብአዊና ሕዝባዊ መብቶች ኮሚሽንን ጨምሮ አህጉራዊ ተቋማት አፍሪካ ውስጥ ለሚፈጠሩ ችግሮች ተጨባጭ መፍትሄ የመስጠት አቅም እንደሚያንሳቸው የሚከራከሩ ጥቂት አይደሉም። የሚሰጧቸው ውሳኔዎች የወረቀት ላይ ነብር ከመሆን ተሻግረው በአባል ሀገራት ላይ ያላቸው አስገዳጅነት ኃይል መለስለሱ የክሶችን ውጤታማነት አጠራጣሪ ያደርገዋል። የዓለም አቀፉ ሕግ ትግበራ ተቋም ኃላፊዋ አንቶኒያ መልቪ ግን ይህንን መቀየር የሚቻለው ተቋማቱን በመፈተን ነው ይላሉ።
Again, it's a really good question and one that we've been grappling, but we believe that if you don't keep testing justice...
ይህ ጥሩ ጥያቄ ነው። የሚፈታተን ጉዳይም ነው። ይሁንና መሰል የአፍሪካ ተቋማት የሰብአዊ መብቶች ጥሰቶችን በተመለከተ ምላሽ እንዲሰጡ መፈተን ካልቀጠልን ራሳቸውን ማሻሻል አይችሉም። ለዚያ ነው ከአፍሪካ ኮሚሽን ምላሽ ማግኘት ጠቀሜታ አለው የምንለው። አባል ሀገራት የሚነገረውን መስማት አለባቸው። ከጉዳዩ ክብደት አንጻር የአፍሪካ ኮሚሽን ለአፍሪካ የሰብአዊና ሕዝቦች መብቶች ፍርድ ቤት ጉዳዮችን የመምራት ስልጣን እንዳለውም መዘንጋት የለብንም።
የአፍሪካ ሰብአዊና ሕዝቦች መብቶች ኮሚሽን የዛሬ 35 ዓመት ግድም የተመሰረተ በ11 የአፍሪካ ሀገራት የተቋቋመ ድርጅት ነው። ሰብአዊና ሕዝባዊ መብቶችን ለማበረታታትና ለመጠበቅ ብሎም የአፍሪካን ቻርተር ለመተርጎም ስልጣን ያለው ተቋሙ ከዚህ ቀደምም ሀገራት ተከሰውበት ያውቃሉ። የዛሬ 10 ዓመት ገደማ መሆኑ ነው ሊቢያ በሕገ ወጥ የሰዎች ዝውውርና ከባርነት ጋር በተገናኘ ተከሳለች። ኢትዮጵያ መንግስት በአሁኑ ክስ ዙሪያ ያለውን ምልከታ ያጋራን ዘንድ በውጭ ሀገራት ያሉና በሀገር ውስጥም ይመለከታቸዋል ያልናቸውን ባለስልጣናት ለማናገር ያደረግነው ጥረት ለዛሬ አልተሳካም። መልሳቸውን ለማግኘት ጥረታችን ይቀጥላል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። ለአሜሪካ ድምጽ የአማርኛ አገልግሎት መልእክት መላክ ከፈለጋችሁ ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሪያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ቀጣዩ ቅንብር የሰኞ ምሽት ጤና ነው። ሰዎች ከዘመናዊ አኗኗር ጋር ተያይዘው የሚመጡ በአመጋገብ የስራና የአኗኗር ለውጦች ምክንያት ከፍተኛ ለሆነ ውፍረት፣ የኮሌስትሮልና የደም ግፊት መጠን መጨመር ይጋለጣሉ። የሰውነት እንቅስቃሴ መቀነስም ከፍተኛ የሆነ ጭንቀትንና ድብርትን እንደሚያስከትል ባለሙያዎች ይናገራሉ። የዛሬ የሰኞ ምሽት የጤና መሰናዷችን እንግዳ አድርገን የጋበዝናት የደቡብ አፍሪካ ደርባን ከተማ የምትኖር የሕክምና ባለሙያ ስትሆን ለእነዚህ የጤና መሰናክሎች መፍትሄ አለኝ ትላለች። እንግዳችን ሰብለ ለማ ትባላለች። የአካል ብቃት እንቅስቃሴ አሰልጣኝና ጤናችን በተሰኘ ብራንድ ወይም የንግድ መለዮ ስለ ጤናማ የሆኑ ኃይል የሚሰጡ ጁሶችን የምታዘጋጅ ወጣት ናት። ከኤደን ገረሞ ጋር ቆይታ አድርጋለች።
ሰብለ ለማ የባለብዙ ሙያዎች ባለቤት ናት። ውልደቷ አዲስ አበባ፣ እድገቷ ደግሞ በናዝሬት ከተማ ሲሆን የነርስነት የጤና መረጃ ስርዓትና ቴክኖሎጂ ትምህርቶቿን ደግሞ አዲስ አበባ፣ ህንድና ዩናይትድ ስቴትስ ውስጥ ተምራለች። ትምህርቷን ከጨረሰች በኋላ አገልግሎቷን አዲስ አበባ ውስጥ ብትጀምርም ከጊዜ በኋላ ግን ፓኪስታን መጓዟን ትገልጻለች። እዛ ከደረሰች በኋላ ራሷን ለመንከባከብ ብላ የጀመረቻቸው እንቅስቃሴዎች ደግሞ ህይወቷን እንደቀየረው ትገልጻለች።
ለተወሰነ ጊዜ 2 ዓመት ፓኪስታን ነበር የምኖረው፣ ፕሮጀክት ላይ ማለት ነው እንደዛ። ስለዚህ ያንን 2 ዓመት ስፖርት ይረዳሻል አላደል፣ ፎከስ ለራስም ራሱ ውጭ ሀገር ብቻሽን ስትኖሪ ያለው እንትኖች አሉ፣ ተጽዕኖዎች እና የሚጫኖች ነገሮች አሉ ከስራ በኋላ። ከዛ ስፖርት እኮ ይጠቅማል ለጤናም፣ እንደ ጤናም ባለሙያነቴ እስቲ ለራሴ ልሞክረው አላደል። በራሴ ሞከርኩት። ዝም ብዬ እዛው ሳሎን ውስጥ ሮጥ ነበረ፣ ያ ውጪ መውጣት ብዙም ስለማይቻል ስለነበር ማለት ነው። ምን እያደረግን ስፖርት ሰራ ነበር። ድንገተኛ ክፍል ነበር የምሰራው እና አብዛኛው ሰው መምጣት የማይገባው በሽታ መጠበቅ የምንችለውን ነገር ላይ እስከ ሞት ድረስ ያደርሰናል እና ብዙ ሰዎች ሲሞቱ ሳይ ቤተሰብ ገንዘብ በጣም ሲያወጣ አይደል ስኳር በሽታ የተለያዩ በሽታዎች ለምን ያንን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ? ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም? ነው ባለን ነገሮች፣ ቤታችን ባፈራው ነገሮች፣ ቲማቲም፣ አትክልት፣ አቮካዶ ሊሆን ይችላል፣ ዝኩኒ ሊሆን ይችላል፣ ባለን ነገር ያለንን እየበላን ግን በአቅማችን ደግሞ 2-3 ኪሎ ሜትር እየሮጥን የልባችንን ምት፣ ጤናችንን፣ ስኳር፣ ደም ግፊት መቀየር እንችላለን እና
ከጊዜ በኋላ ነዋሪነቷን በደቡብ አፍሪካ ደርባን ከተማ ያደረገችው ሰብለ ሙሉ ለሙሉ ወደ ጤና ማማከርና የስፖርት አሰልጣኝነት የተሻገረች ሲሆን በተለይም ኮቪድ-19 ወረርሽኝ በብዙዎች ላይ ያሳደረው አካላዊና ስነ ልቦናዊ የሆነ ጫናን ለመዋጋት ስፖርቱ ትልቅ ጠቀሜታ ነበረው ትላለች።
ከዛ ኮቪድ ሀፕን ሲያደርግ ደግሞ የብዙ ሰው ፔን ታያለሽ፣ መጎዳት፣ ከቤት ውስጥ መስራት፣ የጭንቅላት ሰውነት መወፈር፣ ራሳችን መጠበቅ ምን ያህል እንደሚረዳ ለኢሚኒታችን፣ በተለይ ሰውነታችን የበሽታ ተከላካይነቱን ኢነርጂ በጣም እንደሚቀይር ሳይ በቃ አሁንማ ህዝብ እንትን አስቀድመን መጠንቀቁ ላይ በደንብ ፎከስ ማድረግ አለብን፣ እሱ ላይ በደንብ መሰራት አለበት ብዬ አሰብኩኝ። ስለዚህ
የሰው ልጅን ሰውነት እንደ መኪና፣ የሚመገበውን ምግብ ደግሞ ከንጹህ ዘይት ጋር የምታነጻጽረው ሰብለ ሰውነታችን ጤናማ የሆነ ምግብ ከተመገበን ኃይል ማግኘትና የበሽታ መከላከል አቅሙ እንደሚጨምር በመገንዘብ ያንን ለማበረታታት ጤናችን ስትል የሰየመችውና እንደ ቀይ ስር፣ ዝንጅብልና ዝኩኒ ካሉ ተፈጥሯዊ ግብዓቶች የሚዘጋጅ መጠጥ አዘጋጅታ በመሸጥ እንዲሁም ቅመማውን በማስተዋወቅ ሰዎች ጤናማ ህይወትና አመጋገብን እንዲከተሉ ማድረግ መጀመሯንም ትገልጻለች።
ጁሱን መጀመሪያ ትሬኒንጉ ላይ ነበር ፎከስ የማደርገው። ልክ ኮቪድ ሲመጣ እንዴ አትሊስት ባለን ነገር ኢሚኒቲያችንን ማስተካከል እንችላለን ከዛ እንደ በደም እንደ ብራድ መጀመሪያ የፊትነስ ጊርና እንትኑን ነበር መሰራው ማሰልጠኑ ነበር መሰራው። በኋላ ግን ይሄ ጁስ እንደውም ለህዝቡ መድረስ አለበት። መድረስ እንኳን ባይችል ሌላ ሀገር እንኳን ቢኖሩ ቤታቸው እንዲሰሩ ሬሲፒው መድረስ አለበት። አሰራሩ ራሳቸው እንዲጠብቁ ማለት ነው አስቀድመን። ስለዚህ ያው ለኮቪድ ትንሽ ቀለል ሲል ስፖርት ማሰልጠኛ ቦታዎች፣ ዮጋ የሚሰራባቸው ቦታዎች፣ ከዛ የራሴንም ሱቅ ከፈትኩኝና ሰፕላይ ማድረግ ማለት ነው ለሁሉም ሊደርስ ዴሊቨር እናደርግ ነበረ። ምክንያቱም ሰውነታችን በደንብ ይሰራል። በቃ አንዳንድ አሁን አንዳንድ መኪና ጥሩ ዘይት ከሌለው እና ጥሩ ዘይት ሳይኖረው እና በጣም ሜንቴን ያልተጠበቀ መኪና ሲሆን ቶሎ ቶሎ አይሰራም እና ቶሎ በፍጥነት ላይነዳ ይችላል። ልክ እንደዛው ነው ሰውነታችን።
ሰብለ ከዚህ በተጨማሪም አፍሪካዊ ንድፍ ያላቸው የስፖርት ልብሶችንም ለገበያ ለማቅረብ እየጣረች ትገኛለች።
ያው በአመት አንዴ ቢያንስ እሄዳለሁ ኢትዮጵያ እና የመጀመሪያዎቹ ጊዜዎች ሲሄድ በተለይ ስፖርቱን በጣም ከጀመርኩት በኋላ ሲሄድ የሆነ ነገር መግዛት ስትፈልጊ አታገኝም እውነት ለመናገር በተለይ የስፖርት ነገሮች ላይ እና በጣም መፈለግ አለብሽ። ካለም ውድ ነው በጣም ከውጭ ስለሚገባ ማለት ነው። እሺ ይሄ ነገር አስፈላጊ ነው። ስለዚህ ምናልባት አክሰሰብሊቲውን አቅርቦቱን ማምጣት ይቻላል። ከሌላም ሀገር ሳይሆን ውድም ሳይሆን በቀላሉ መግዛት የምንችለው እዛ በኋላ ሳየው እዚህም ከጀመርኩት በኋላ ብዙ ሰዎች ይወዱታል የአፍሪካን ፓተርኖች ዲዛይኑን ሳየው እኔም ፈልጋለሁ። እሺ በጣም አሪፍ። ከዛ ኢንስታግራም ላይም ለቀኩትኝ። ከዛ አይ ቲንክ የትም ሀገር ብንሆን የራሳችን የሆነ ነገር ደስ ይለናል አንዳንዴ። ስለዚህ እሱን ሳየው በጣም ትልቅ ነው ሀሳቤ። ግን አሁን መጀመሪያ የመጀመሪያውን አቅርቦት ለማድረግ ያሰብኩት በተለይ በዚህ ዓመት ወደ ኢትዮጵያ ነው።
ማህበራዊ ሚዲያው በመላው ዓለም ከሚገኙ ተጠቃሚዎች ጋር እንዳገናኛት ገልጻ በዋናነት ግን በስፖርትና በቴክኖሎጂ የዳበረና እችላለሁ የሚል ወጣትን ለመቅረጽ እየጣርኩ ነው ትላለች።
እሺ ማህበራዊ ሚዲያ በአጠቃላይ መጠቀም ብዙ ሰዎችን ለመድረስ ይጠቅማል። አሁን ብዙ ሰዎች ይደርሱኛል፣ ይጽፉልኛል አንዳንድ ችግሮች፣ የሚያልፉባቸውን ነገሮች እንደ ጤና ባለሙያነትም እንደ አሰልጣኝም ለምን ይጠቅማል ሲሉኝ ይሄ ይጠቅማል። አንዳንዶቹ ደግሞ አብሮኝ መሰልጠን ይፈልጋሉ፣ ስለዚህ ኦንላይን አሰለጥናቸዋለሁ። በጣም ሁሉ መጠቀማቸውና ብዙ ሰው እየደረስኩበት አለ ብዬ ማስባቸው ሁለት ናቸው። አንደኛው ያው ኢንስታግራም ነው። ኢንስታግራም ደግሞ በደንብ መልእክትም መላላክ ስለሚቻል ሲጠይቁኝ መመለስ ይቻላል። ሁለተኛው ቲክቶክ ነው። ቲክቶክ ደግሞ በጣም መቀየር እንፈልገው ወጣቱን ነው። ስፖርት መስራቱና ጠንካራ መሆኑ ብቻ ሳይሆን በጣም ማይንድሴት ያስተካክላል፣ አስተሳሰባችንን ይቀይራል እና ይሄ ወደፊት ወደ ጥሩ ነገር ፎከስ የሚያስተውል ወጣት አለ አይደል? እንደሱ አይነት ወጣቶች ማሻሻል እና አብዛኛውን ወጣቶች ደግሞ መድረስ የምትችው ቲክቶክ ላይ ነው እንዳየሁት እና 19 ዓመት 20 ዓመት ግን አሀ ይህም ይቻላል ለካ ከቤት መስራት ይችላለሁ ለካ መሮጥም ይችላል መራመድም ላይክ ይችላል በቃ እና ልክ ስፖርት ደግሞ የኮግኒቲቭ ፈንክሽናችን በጣም ስለሚያስተካክል የአእምሮ ሲግናሎቻችን ስለሚያስተካክል የፈጠራ ችሎታችን ያዳብራል። ችግሮችን እንዴት ነው መቀበል ማስተናገድ የምንችለው የማይሆን ባህሪ ውስጥ የማይሆን ነገሮች ውስጥ አላል ወደ መጠጥም ወደ ሲጋራውም ወደ የማይሆነው ነገሮች ውስጥ የሚገባ ትውልድ ሳይሆን ወደፊት የተሻለ ከኛም የተሻለ መልካም ነገር የሚሰራ ትውልድ ያመጣል ብዬ ስለማስብ ቲክቶክን በጣም እጠቀመዋለሁ።
ሰብለ ለማ ጤናችን የተሰኘ ድረገጽ ኢንስታግራምና ቲክቶኮች ላይ እለት እለት የተለያዩ የኤሮቢክስ እና የዮጋ እንቅስቃሴዎችን እንዲሁም ተፈጥሯዊ አመጋገቦችን እያስተዋወቀች ሰዎች ንቁና ጤናማ ህይወት እንዲመሩ ታበረታታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን እናመሰግናለን። አድማጮች፣ ለምሽቱ የመጨረሻ ቅንብር አድርገን ያዝነው ስፖርት ነው። ወደዛ ከማለፋችን በፊት ግን በትላንትናው ዕለት የተጠናቀቀው የአሜሪካ እግር ኳስ ሻምፒዮና ጥቂት እንበል። ሱፐር ቦል በመባል የሚታወቀው የአሜሪካ እግር ኳስ ሻምፒዮና የመዝጊያ ጨዋታ በትላንትናው ዕለት ተካሂዷል። በአሜሪካን ነዋሪዎች ዘንድ ትልቅ ትኩረት በሚሰጠውና በርካቶች ተሰብስበው በአንድነት ከሚመለከቱት በዚህ ጨዋታ የሎስ አንጀለሱ ራምስ ቡድን ጨዋታው ሊጠናቀቅ 2 ደቂቃ ሲቆረው ባስቆጠረው ነጥብ የሲንሰናቲውን ባንጋልስ ቡድን 23-20 በሆነ ውጤት አሸንፏል። የበርካታ ተመልካቾችን ቀልብ በሳበው የግማሽ ሰዓት ትዕይንቱ እንደ ዶክተር ድሬ፣ ኤሚኒየም፣ ሜሪ ጄ ብላይጅ፣ ስኑፒ ዶግ እና 50 ሴንት የመሳሰሉ አንጋፋ አቀንቃኞች በተሳተፉበት የዘንድሮ ሱፐር ቦል የመጀመሪያው የጨዋታ አጋማሽ 13-10 በሆነ ውጤት ሲመራ የቆየው የሎስ አንጀለሱ ራምስ ቡድን ከእረፍት በኋላ በነበረው ሰዓት ውጤቱ ቢያሽቆለቁልም በመጨረሻዎቹ ደቂቃዎች በድጋሚ በማንሰራራት በቡድኑ መሪ ማቲው ስታንፎርድ አማካኝነት ድጋሚ ነጥብ አስቆጥሮ ለማሸነፍ በቅቷል። አሁን የሀገር ውስጥና የውጭ ስፖርት ዜናዎች ወደ ተካተቱበት ሳምንታዊ የስፖርት መሰናዷችን እናልፋለን። ኬኔዲ አባተ እንደሚከተለው አዘጋጅቶታል።
ታላቁ ሩጫ በኢትዮጵያ በየዓመቱ በሐዋሳ ከተማ የሚያዘጋጀው የግማሽ ማራቶን ውድድር ትናንት ተካሂዷል። ታዋቂ አትሌቶችን ጨምሮ የውጭ ሀገር ዜጎችና የሐዋሳ ከተማ ነዋሪዎችም የተሳተፉበት የሶፊ ማልት ግማሽ ማራቶን ውድድሩ ሀገሩን ይጎብኙ በሚል መሪ ቃል ነው የተካሄደው። ለ10ኛ ጊዜ በሐዋሳ በተካሄደው በዚህ ውድድር በወንዶች አትሌት ባዘዘው አስማረ፣ ጌታቸው ኬኔና ሲቂያስ ምስጋናው ከአንደኛ እስከ ሶስተኛ በመውጣት አጠናቀዋል። በሴቶች ምድብ ደግሞ ጥሩዬ መስፍን፣ መልካም ዋሌና የዓለም ጌጥ ያረጋል ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። ከሁለቱም ጾታ ውድድሩን በአንደኝነት ያሸነፉት እያንዳንዳቸው አትሌቶች 25,000 ብር የተሸለሙ ሲሆን በአጠቃላይ ከ100,000 ብር በላይ በሽልማት መልክ መበርከቱን ታላቁ ሩጫ በኢትዮጵያ አስታውቋል። ተከታዩ ዘገባችን ወደ ቤጂንግ ይወስደናል። የቤጂንግ የክረምት ኦሎምፒክ 11ኛ ቀኑን ሲይዝ እስካሁን የሜዳሊያ ሰንጠረዡን ኖርዌይ ትመራለች። ቤጂንግ 2022 የክረምት ኦሎምፒክ ውድድር ከተጀመረ 11ኛ ቀኑን ይዟል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ በተካሄዱ ውድድሮች 9 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 21 ሜዳሊያዎችን ያሸነፈችው ኖርዌይ የደረጃ ሰንጠረዡን በመምራት ላይ ትገኛለች። ጀርመንና ዩናይትድ ስቴትስ ደግሞ በቅደም ተከተል ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። የቤጂንጉ የክረምት ኦሎምፒክ ሙሉ በሙሉ በሚባል ደረጃ በሰው ሰራሽ በረዶ ላይ የሚካሄድ መሆኑ ከእስካሁኖቹ መሰል የክረምት ኦሎምፒክ ውድድሮች ልዩ የሚያደርገው ሲሆን፣ ይህም የዓለም የሙቀት መጠን መጨመር አሳሳቢ ደረጃ ላይ እየደረሰ መሆኑን የሚያሳይ ነው ተብሏል። በዓለም ሙቀት መጨመር ምክንያት እየተከሰተ ያለው የአየር ንብረት ለውጥ በበረዶ ላይ የሚካሄዱ ስፖርታዊ ውድድሮች ቀጣይነት ላይ ስጋት ከመደቀኑም ባለፈ ወደፊት መሰል ውድድሮችን ለማካሄድ የሚያስችል ስፍራ እንዳይኖር ሊያደርግ እንደሚችል በባለሙያዎች እየተገለጸ ይገኛል። ቻይና ለኦሎምፒክ ውድድሩ የሚሆን የበረዶ ስፍራ ለማዘጋጀት ከ222 ሚሊዮን ሊትር በላይ ውሃ በጥቅም ላይ አውላለች ነው የተባለው። ውድድሩ በሰው ሰራሽ በረዶ ላይ እየተካሄደ ቢሆንም በትናንትናው ዕለት ከባድ በረዶ መጣሉ ግን መስተጓጎል እንዲፈጠር አድርጓል። ከበረዶ በተጨማሪ የአየር ሁኔታው ለአይን እይታ አስቸጋሪ በመሆኑ በርካታ ውድድሮች ለዛሬ እንዲተላለፉ ማስገድዷል። በቤጂንግ 2022 ከ91 ሀገራት የተውጣጡ ወደ 2900 የሚጠጉ አትሌቶች በ7 የስፖርት አይነቶች በመወዳደር ላይ ይገኛሉ። ውድድሩ ከሳምንት በኋላ ህዳር 13 ፍጻሜውን ያገኛል ተብሎ ይጠበቃል። ከዚያው ከቤጂንግ ሳንወጣ አበረታች ንጥረ ነገር ተገኝቶባታል በሚል መነጋገሪያ ሆና የሰነበተችው ሩሲያዊት አትሌት ካሚላ ቫሌቫ በክረምቱ ኦሎምፒክ ተሳትፎዋ እንድትቀጥል ተወሰነ። የ15 ዓመቷ ካሚላ ቫሌቫ በምርመራ አበረታች መድኃኒት ተገኝቶባታል በሚል ክስ ቢቀርብባትም የስፖርት ገላጋይ ፍርድ ቤት ጊዜያዊ እገዳ እንዳይጣልባት በመወሰን በኦሎምፒክ ውድድሩ እንድትቀጥል ፈቅዷል። የስፖርት ገላጋይ ፍርድ ቤቱ ሩሲያዊቷን ስኬተር ወይም የበረዶ ሸርተቴ ስፖርተኛ እንዳትወዳደር መከልከል ሊተካ የማይችል ጉዳት እንደሚያደርስባት ገልጿል። አትሌቷ እድሜዋ ከ16 ዓመት በታች መሆኑና በዓለም ጸረ አበረታች መድኃኒት ኤጀንሲ ዋዳ ኮድ ስር ያለች በመሆኗ ልዩ ተጠቃሚ መሆን አለባት ሲሉ የፍርድ ቤቱ ዳኛ ማቴዎ ሪብ ተናግረዋል። በምህጻረ ቃሉ ካስ በመባል የሚታወቀው የስፖርት ዓለም ከፍተኛ ፍርድ ቤት የምርመራ ውጤቷ ናሙናውን ከሰጠች ከ6 ሳምንታት በኋላ በውድድሩ ወቅት ይፋ መሆኑን ውጤቱን ያለ ጊዜው የማሳወቅ ከባድ ጉዳይ ሲል የገለጸው ሲሆን ይህም ባሳለፈው ውሳኔ ላይ ተጽዕኖ እንደነበረው አስታውቋል። ውጤቷን በማዘግየት በኦሎምፒክ የክረምት ጨዋታዎች ወቅት ማሳወቅ የርሷ ጥፋት አይደለም ብሏል ፍርድ ቤቱ ባሳለፈው ውሳኔ። እንደ ጎርጎሮሳውያን አቆጣጠር ባለፈው ዓመት ታህሳስ 25 አበረታች መድኃኒት የተገኘባት ቫሌቫ በየካቲት 8 ጊዜያዊ እገዳ ተጥሎባት ነበር። ነገር ግን ውሳኔውን ተቃውማ ይግባኝ ማስገባቷን ተከትሎ የሩሲያ ጸረ አበረታች መድኃኒቶች ኤጀንሲ በቀጣዩ ቀን እገዳውን አንስቶላታል። ለወርቅ ሜዳሊያ የምትጠበቀው አትሌቷ ነገ ማክሰኞ በሚካሄድ የሴቶች የግል ስኬቲንግ ወይንም ሸርተቴ ውድድር ላይ ትሳተፋለች። በመጨረሻም ቼልሲ በተጨማሪ ሰዓት ፓልሜራስን በመርታት የዓለም የክለቦች ዋንጫን አነሳ። በዓለም የክለቦች ዋንጫ ፍጻሜ ጨዋታ ቼልሲ በተጨማሪ ሰዓት ያገኛትን የፍጹም ቅጣት ምት በካይ ሃቨርትስ አማካኝነት አስቆጥሮ የብራዚሉን ፓልሜራስን 2-1 በማሸነፍ የዓለም የክለቦች ሻምፒዮን ሆኗል። ይህም የለንደኑን ክለብ በሮማን አብራሞቪች ዘመን ሁሉንም አይነት ዋንጫ ያሸነፈ ክለብ እንዲሆን አስችሎታል። ቼልሲ ከዚህ ቀደም ያለ ማቀፉን ዘውድ ደፍቶ አያውቅም። በጭንቀትና ድራማዊ ክስተቶች በታጀበው የቅዳሜው ምሽት ጨዋታ ጠንካራ ተፎካካሪ የነበረውን ፓልሜራስን በአቡዳቢ በማሸነፍ ታዲያ ይህን ክብር የተቀዳጀበትን ታሪክ ሰርቷል። በ117ኛው ደቂቃ ላይ ለቼልሲ አሸናፊነቷን ጎል ያስቆጠረውና በአውሮፓ ቻምፒየንስ ሊግም ክለቡ ባለድል የሆነበትን ጎል ያስቆጠረው ሃቨርትስ የአውሮፓ ሻምፒዮን ከሆነን በኋላ አሁን ደግሞ የዓለም ሻምፒዮን ሆነናል። በጣም ደስተኛ ነኝ ሲል ከጨዋታው በኋላ አስተያየቱን ሰጥቷል። የዓለም ክለቦች ሻምፒዮን በመሆን ከማንቸስተር ዩናይትድ እና ከሊቨርፑል ቀጥሎ ቼልሲ ሶስተኛው የእንግሊዝ ክለብ ሆኗል። በዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው እናመሰግናለን። ወደ ማጠቃለያው ከመሄዳችን በፊት አንድ ማስታወቂያ ሰምተን እንመለስ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮን የቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ፣ እንዲሁም በዌብና ማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም እንዲሁ አብረውን አምሽተዋል። እንዲሁም ፕሮግራማችን ላይ አስተያየት ካላችሁ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አስተያየቶቻችንም ልታካፍሉን ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ቆይተናል። ስለነበረን ቆይታ እናመሰግናለን። በነገው ዕለት እንገናኝ። ሰላም፣ ደህና ደሩ። Thank you.